ገና ብዙ ያልታወቀ ሁኔታ ወይም ጠባይ ያለው የህመም አይነት እንደመሆኑ የወደፊቱን ጨምሮ ይልቁንም ደግሞ እንዳልፈታችሁ የአእምሮ ጤናን የሚመለከተው አሁን ባሉና ሊሆኑ በሚችሉት ስራ እየተመለከትን ያለ ነው። ገና አልተወጣንም የዚህን ፈተና። በኢትዮጵያ ገና እንደ አዲስ ለቫይረሱ የሚጋለጡ ሰዎች ቁጥር እየጨመረ ያለው ያልታወቀ መንገድ ካልንበት አንስቶ ባለፉት ወራት ብዙ ሰው በተጎዱበት እዚህ እንኳን የሚቀጥለው ጎዳና አልታወቀም። ብዙ ያልተመለሱ ጥያቄዎች አሉ። በበሽታው የሚሆን በሰዎች ህይወት ላይ የትኛውን ምርጫ እናደርጋለን? ቤት ተከቶ ሙሉ በሙሉ ተዘግቶ መኖር አይቻልም። የኑሮ ጉዳይ ወደ ውጪ ይላል። ሌላ አማራጭ አልተገኘም። ክትባት ወራት ይፈጃል። ከዚህ ሲወጣስ ምን ይሆናል የሚለው ጥያቄ እንዲሁ ያነጋገረ ነውና ሁለታችሁም በጥልቀት እንድትመረምሩ ተወደምፈልገው። ሌላ ትልቅ ርዕስ ከመሄዳችን በፊት የምትፈነጥቁት ሐሳብ ካለ ፕሮፌሰር መስፍን እርሶ መጀመር ይችላሉ።
እንግዲህ እኛ በዚህኛው የዓለም ክፍል የምንገኝ ሰዎች ችግራችን አበሳችን ብዙ ነው። ወደ ኢትዮጵያችን ብንመጣ ብዙ የሚፈትኑ ነገሮች አሉ። የነበሩ በሽታዎች አሉ፣ ተላላፊዎች አልሆኑ። በተለይ ብዙ የሚያሳስበን አሁን መጀመሪያ ላይ ፕሮፌሰር ዮናስ እንዳነሳው የክትባቱን ምሳሌ እንዳመጣው የመደበኛ የጤና ስርዓቱ መፋለስ ሊኖር ይችላል። ለምሳሌ አዲስ አበባን እንኳን ብንወስድ ብዙ ሆስፒታሎች፣ ትምህርት ቤቶችን ጨምሮ ሊመጣ ለሚችለው ከቫይረሱ ጋር ለሚኖሩ ሰዎች ማቆያና መመርመሪያ ማከሚያ ማገገሚያ በሚል ብዙ ሆስፒታሎች ወይም የጤና ተቋማት ብዙውን አልጋዎቻቸውንና ክፍሎቻቸውን ለዚሁ አዘጋጅተው በተጠንቀቅ ቆመው እየተጠባበቁ ነው። መጠባበቃቸው ጥሩ ነው። ነገር ግን ቀደም ብዬ እንዳልኩት እኛ በቂ የሆነ ተላላፊ በሽታዎች አሉ። በእንቅርት ላይ ጆሮ ደግፍን እንዲባል በቂ የሆኑ ደግሞ ተላላፊ ያልሆኑ በሽታዎችም እኛ ሀገር እየሰፉ ነው የመጡት። ካንሰር በከፍተኛ ሁኔታ በመታየት ላይ ነው። የደም ግፊት፣ ስኳር የመሳሰሉት ነገሮች ድሮ የለሙ ሀገሮች ችግር እንዲባሉት እኛ ገና ከድህነት ሳንወጣ እነሱም እየተደረቡብን ነው ያሉት። ስለዚህ እነኝንና የመሳሰሉትን ሕክምናዎችን ያዛባብናል። ከዚህ በላይ ደግሞ ሰዎች ወደ ሆስፒታል ብንሄድ ለቫይረሱ የበለጠ እንጋለጣለን። እውነትም ነው። አንድ ወይም ሁለት ከሞቱት ውስጥ ለሕክምና ወደ ሆስፒታል እየተመላለሱ የነበሩት ሰዎች ባገኙት ንክኪ ነው ለህልፈት የተዳረጉትና እነኚህ ነገሮች ሰዎችን ከሕክምና ቦታዎች የማራቅም ነገር አለ። እነኚህ ያነሱን ይመስል ደግሞ እንደገና የበርሃን በጣም ይባል አካባቢያችን እያተራመሰው ነው ያለው። ዝናብ ሲዘንብልን ብቅ የምትለው አንሳር ሁሉ ዛፉን ሳይቀር የሚቀረጥፍ ነው። ይሄ ሌላው ችግራችን ነው። ይሄ ችግራችን ደግሞ አነሳሳነት ደግሞ ሌላው የውስጣችን የፖለቲካው የመሳሰሉ ምርጫ የመሳሰሉት ነገሮች በሙሉ ግንባራችን ላይ አሉና ለእንደኛ አይነት ሀገር ችግሮቻችን በጣም ውስብስብ ከምን ጊዜውም በላይ አንድ ሆነን ጠንክረን የምንወጣበት ጊዜ ነው። ስለዚህ ይህንን ቫይረስ ማሸነፍ አለብን ከተባለ መጀመሪያ እውነታውን ማወቅ አለብን ብዬ አስባለሁ። ምክንያቱም ለኤችአይቪ እንደምታውቁት ቫክሲን ያው 40 ዓመት ሙሉ ገና እንጃ ምን እንደደረሰን አላውቅም። እናንተ ናችሁ ከኔ በተሻለ የምታውቁት። እንኳን ኤችአይቪ ልናጠፋ ቀርቶ ትክክለኛውን ቫክሲን እንኳን እስካሁን አላገኘንም። ወደ እናንተ እንደምንሰማው ሬምዴሲቪር የሚባለው መድኃኒት እሱም ያድናል እየተባለ ነው እናንተ ጋር። እንዲህ አይነት አንዳንዶቹ ላግዠሪ የሚባሉ የሕክምና አይነቶች ናቸው እና እነሱን ለማግኘት ምናልባት ብዙ ጊዜያቶችን ሊፈጅብን ይችላል እና ከብዙ ሕይወት በኋላ ሊሆን ይችላል። ስለዚህ እነኚህ ሁሉ ነገሮች ስለሚያሰጉን ዋናውና የኛ መውጫው መንገድ ነው ብዬ የማስበው አሁንም ቢሆን ህብረተሰባችንን በሚገባ ማስተማር፣ በሚገባው ቋንቋ ቦታው ድረስ መድረስ፣ በተለይ ደግሞ ከቫይረሱ ጋር ንክኪ ያላቸው ሰዎች በተቻለ መጠን ወደ አርብቶ አደሩ ጋር አርሶ አደሩ ጋር እንዳይሄዱ አርሶ አደሩን እና አርብቶ አደሩን መጠበቅ ያለብን ይመስለኛል። ምክንያቱም አብዛኛው ኢኮኖሚያችን የተመሰረተው አርብቶ አደሩ አርሶ አደሩ ጋር ነው። ስለዚህ ያሉን በሀገር የምናመርታቸውን ነገሮች ምግብ አይነቶችን ካላሳደግን በዚህ እየወደቀ ባለ ኢኮኖሚ ትናንትና ይሁን ጋዜጣ ሳነብ በዚህ ወር ብቻ ኢትዮጵያ ውስጥ የገቢዎች ሚኒስቴር ከ2 ቢሊዮን ብር በላይ ነው ያጣው ገቢ ማስገባት ከነበረበት። ይሄ ለኛ በጣም ትልቅ ገንዘብ ነው። ምክንያቱም ድሮ ወይም ቀደም ባለው ጊዜ ከኮሮና በፊት ሌሎች ትልልቅ አገሮች ይደጉሙናል፣ በጀታችን ይደጉማሉ፣ ለእርዳታ ይደርሱልናል፣ መገበያ ብሉናል ዘይት ይልኩልናል አሁን ግን እነኛ ሀገሮች ራሳቸው ተጠቅመን በጣም አስቸጋሪ ነው መጠበቅም አለብን ብያል አስብም ስለዚህ እነኚህ ነገሮች ባሉበት ሁኔታ ተናክረን ያገራችን ጸጥታና ሰላም እንዲረጋጋ ካላደረግንና በአካባቢያችን ያለውን ጂኦፖለቲካል ነገር እንዲስተካከል ካላደረግን ከቫይረሱ የበለጠ ከቫይረሱ በኋላ የሚመጣ ኢኮኖሚና ሌላም የሚያናጉን ነገሮች የበለጠ ይጎዱናል ብዬ አስባለሁ። ይሄ ትልቅ ርዕስ ነው እንደተባለው አሁንም ደጋግመን የምንለው ህብረተሰባችን የምንሰጠው ትምህርት ከህብረተሰቡ ጋር ሊሄድ የሚችል የናንተን እንዳለ ብንገለብጥ በጭራሽ የሚሆን ነገር አይደለም። ስለዚህ ከኛ ጋራ ሊሄድ የሚችሉ መፍትሄዎች ምንድናቸው የሚለውን ከናንተ ጋር ያሉ ወገኖቻችን እኛ ጋር ካሉ እና ባህላዊው የችግር አፈታት ዘዴ ከሚሰጠው መፍትሄ ጋር አብሮ አንጠናቀር ችግሮችን መቅረፍ ይቻላል ብዬ አስባለሁ።
መልካም ፕሮፌሰር መስፍን ባህልን የኑሮ ዘይቤን አኗኗርን የሚመለከተው ላይ የስነሰብ ጥናት ባለሙያዎች በመሰረቱ ባህል ውስጥ አገር ውስጥ ያሉ ስራዎችም መኖራቸውን እነሱን ከዛሬው ሁኔታ ጋር ማዛመድ ትኩረት ሊሰጠው የሚገባ መሆኑን ጠቅሰዋል። የሚያወያዩ ምናልባትም ለሀገር የሚሆኑ ለሁኔታዎች የሚያመቹ ዘዴዎችን መጠንሰሱ ምርጫ የሌለው ይመስላል። ፕሮፌሰር ዮናስ ወደ ትልቁ ርዕስ ከመሄድ በፊት
እዚህ ባለንበት በዩናይትድ ስቴትስ ሆነ በተቀረው ዓለም ኢትዮጵያን በያሉበት ሌሎችንም ማህበረሰቦች ጨምሮ እንዲህ ፈታኝ የሆነ ሁኔታ ለመጋፈጥ የሚደረገው ጥረት ነባራዊ ሁኔታና ምናልባትም በሂደት የሚጠብቁ ፈተናዎችን ሰዎች ራሳቸው ማዘጋጀት የሚጠበቅባቸው ወይንም የተሻለ ነው እስከሚባለው ድረስ
ምን ይሆን በተጨባጭ ሰዎች ማድረግ ያለባቸው ከግምት ሊያስገቡ ሊያስተውሉ ይገባል የሚሏቸውን እርሱም የበኩሎን ይፈንጥቁና ቀደም ብለን ወደ አስተዋወቅ ነው አሁን ያለንበት ሁኔታ የደቀነውን ፈተና ምንኖርበት ከምንፈልገው የህይወት መንገድ ጋር ወደምናዛምድበት ሌላዊ ውይይታችን ጫፍን ዘልቃለን።
እሺ አመሰግናለሁ አሉላ አባ ፕሮፌሰር መስፍን ባለው ለመጨመር አንድ በእውነት በሀገራችን ማድረግ የሚገባን ዋናው ነገር በእጃችን ላይ ያለውን በደንብ መጠቀም መቻል። ለምሳሌ ያክል አሁን ቫይረሱን በሚመለከት ትልቅ ህብረት መኖር አለበት። ህብረተሰቡ በሙሉ የፖለቲካ መሪዎች፣ ኢኮኖሚ፣ ሳይንስ አሁን ትልቅ የመተባበር ስሜት መኖር አለበት። መጀመሪያ በህይወት መኖር አለበት አንድ ሰው ስልጣን ከመያዙ በፊት። ስለዚህ ይሄ አያለው ስለምርጫ ገና ስለምርጫ ክርክር ለማድረግ ነው። ይሄ በህይወት ላይ ቀድሚያ ለህይወት ነው። ስለዚህ ህዝቡ ይሄንን የህብረት ስሜት ኃላፊነት ያለው ደግሞ የተማሩ ህብረተሰብ የራሱን ፍላጎትና ጥቅም ለጊዜው የቫይረሱ ጉዳይ መስመር ሲይዝ ወደ ጎን አድርጎ የመተባበር ይሄ አንድ ዋናው ነገር ነው። ሁለተኛው በህብረተሰቡ ዘንድ ተደማጭነት ያላቸውን ሰዎች ኦፒኒየን ሊደርስ ቅድም እንዳልነው በሚገባ አስተባብሮ በህብረተሰቡ በግራስሩት ሌቭል አስተዋጽኦ እንዲኖራቸው ማድረግ። ከዛ በተጨማሪ አንዳንድ እየተደረጉ ያሉ ደግሞ ጥሩ ነገሮች አሉ። አምባሳደር ፍጹም እዚህ የአሜሪካን ሀገር ኢኮኖሚስቶችን፣ ሐኪሞችን፣ ሳይንስ ሰዎችን አሰባስበው ምክር ቤት የዚህ የኮቪድ በሽታ አማካሪ ቡድን አቋቁመዋል። እዚህ ብቻ ሳይሆን ከአገር ቤቱም ጋር አገናኝተውታል። አገር ቤት የጤና ጥበቃ የተለያዩ ኮሚቴዎች የሚሰሩ አሉ። ለምሳሌ ዶክተር አዜብ ስለ አእምሮ ጤና የሚመለከት ከኮቪድ ጋር የተያያዘ የሚመሩት ኮሚቴ ያለ፣ ጤና ጥበቃ አለ። ይሄ ውጭ ያለውና የአገር ቤቱ አብረው ነው የሚሰሩት እንጂ አንዱ ለአንዱ እኔ አውቅልሃለሁ ይህን ተከተል የሚለው አይነት አይደለም። እና ይሄ ጥሩ ምሳሌ ነው እንዲህ ተባብሮ መስራት። ድሮ ፖለቲካና ኮረንቲ በሩቅ ነው ብለን ማለት ሰዎች እንኳን በኮቪድ የተነሳ እንተባበራለን። ግል ኖሮዬን ነው የምኖረው ምን ውስጥ አልገባም ብለን ያለ ነው። አሁን ግን የሀገር ጉዳይ ነው። ኮቪድ በሚመለከት ከማንም ሰው ጋራ ከማንኛውም ጋር ተባብሮ የመስራት ይሄ ኢፌክቲቭ ሪሶርስ ዩቲሊዜሽን እና ከዛ ደግሞ በተጨባጭ ሁኔታ እንደ ወረዳው እንደ አውራጃው እንደ የባህሉ ሁኔታ ነው እንጂ ቻይና ውሃን ውስጥ ሎክዳውን ሁሉ ነገር ተዘግቶ ሰርቷል እና ሁሉም ነገር እዚህ ይሰራል ማለት አይደለም። የቻይና የህክምና የመከላከል በሽታ ኃላፊ በዌቢናር ሳይንስ አካዳሚ ቀርበው ተናግረው ነበር። እኛ የወሰድነው እርምጃ ለእኛ ሀገር ሰርቷል። የግድ እኛ ያለውን ነገር እንደው በካርቦን እያተማችሁ ሰዱ ማለት አይደለም እና ባለን በተቻለ መጠን የህብረት ስሜት መኖር አለበት። ይሄ የህብረት ስሜት ከሌለ እና አንዱ በህይወት ስለመኖር እንዴት እንኖራለን ሲል ሌላው በሌላ ካለ በተለይ እንደ ኢትዮጵያ ያለው መከላከል ላይ ነው መተካ ያለብን። እና ይሄን ለመከላከል ደግሞ የህብረት ስሜት መኖር አለበት።
መልካም አመሰግናለሁ በድጋሚ። የአምሮ ጤናውንም አጠቃላይ ከኮቪድ-19 ጋር ተያይዘው መታየት ያለባቸውን ቁም ነገሮችን በስፋት አካፍላችኋል። የህይወትን ጉዳይ በተለየ ሁኔታ እንድንመረምር የሚጋብዙ እድል የሚሰጡ አጋጣሚዎች በህይወት ይፈጠራሉ። በግል ህይወትም በቤተሰብ ህይወትም ሊሆን ይችላል። እንዲህ ማህበረሰብን አገርንና ዓለምን በተለየ ሁኔታ የያዘ ትኩረት የሳበ የብዙዎች ህይወት የሚመለከት ነገር ሲፈጠር ደግሞ ለብዙዎች ቅርብ ይሆናል። የማይመለከተው ሰው አይኖርም እና ቀደም ብሎ ስለ ህመሙ ስታስረዱ እንደገለጻችሁት ከዚህ አንፃር ኮቪድ-19 አዎ ያስጨንቃል፣ ወረርሽኝ ነው፣ ብዙ ጣጣ አምጥቷል፣ ወዴት ይሄን እንደሆነ አናውቅም። እዚህ መሃል ግን ግለሰቦች ቤተሰቦች የሚያደርጓቸው ነገሮች በህይወት ውስጥ ትርጉም አላቸውና ይልቁንም ደግሞ የገዛ ህይወትን የመጡበትን መንገድ የማየት ምናልባትም በህይወት ውስጥ የተለየ ተስፋ የምንሰጣቸው የኑሮ ሁኔታ በፈቀደው የምንኖርበት ሳይሆን ዋና ቀዳሚ ነገሮቻችን ናቸው ምንላቸው ሁሉ እስከ መለወጥ ወይንም እስክንመረምር ይገፋል የሚል ሐሳብ የሚያቀርቡአሉ። ይሄ አጋጣሚ ህይወታችንን መልሰን እንድናይ እንድንመረምር እድል ሰጥቶን ይሆን? ከሰጠን ለነጠቀምበት ምንችልበት አጋጣሚ ይኖር ይሆን? ወይስ ወደ ቀድሞ ሁኔታችን ምናልባት ጉዳቱ አነስ ካለ እንደነበረ ህይወታችንን እንቀጥለው?
አድማጮቹ ውይይታችን አልተቋጨም። እርስ በርስ በያላችሁበት እንድትነጋገሩበት ጭምር ለመጋበዝ በተነሳው ጭብጥ ዙሪያ ከሁለቱ የአእምሮ ሕክምና አዋቂዎች ፕሮፌሰር መስፍን አርአያና ፕሮፌሰር ዮናስ እንዳለገዳ ጋር የተካሄደውን ቀጣይ ውይይት እልባት ካደረግንበት ነጥብ እንጀምራለን። በሶስተኛው ክፍል ነው ታዲያ እንድትከታተሉ ተጋብዛችኋል። ለአሁኑ እንግዶችን ፕሮፌሰር ዮናስ እንዳለገዳንና ፕሮፌሰር መስፍን አርአያን ለጊዜያቸው አመሰግናለሁ። ሴርስትልኝ